ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁን ስርጭት አሁን ጀመረ።
We believe that investing in women is smart development policy and it's smart business. It's also in our security.
የሴቶችን አቅም መገንባት በገንዘብ ማገዝ ብልህ የሆነ የልማት ፖሊሲና አዋጭም ነው።
የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪና ሴት ልጃቸው ኢቫንካ ትራምፕ ናቸው። ያደመጣችኋቸው በመጽሔት ዝርዝሩ ይቀርባል።
የዩኤስኤድ የረዳኝም በዚህ ላይ ነው። እሱን ጥናት እኔ አሁን በራሳችን እናረጋለን። አንዴ ጫፋ ሳይዩኝ ምን ይፈልጋሉ? በጀ ተሰራ የሚባለውን ይፈልጋሉ። በጀ ተሰራ ደግሞ ስላዘኑ የሚገዙ ሳይሆን ወደው ተጠንቅቀው እንዲጠቀሙበት አድርገን አክብረን እንሰራለን።
እኚህኛዋ ደግሞ ወይዘሮ ሳራ አበራ ይባላሉ። የሀገር ባህል የሽመና ጥበብ አምራች ናቸው። እርሳቸውንም በመጽሔት ይዘናል።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የዛሬ ሰኞ ሚያዝያ 7 2011 ዓ ም ምሽት ተረኛ አስተናጋጆች ሰሎሞን አባተና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት
ክቡራትና ክቡራን አድማጮች። ይህንን ስርጭታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ በቀጥታ ማግኘት ትችላላችሁ። የኢህአደግ ምክር ቤት መደበኛ ስብሰባ ዛሬ አዲስ አበባ ላይ ተጀምሯል። የዛሬው የምክር ቤቱ ውሎ የተጋጋለ ክርክርና ውይይት የተካሄደበት እንደነበረ ለአሜሪካ ድምፅ የገለጹ አንድ የምክር ቤቱ አባል ይህ ግን አዲስ የሚባል አይደለም ብለዋል። ስብሰባው መካሄድ የጀመረው አንዳንድ ወቅታዊ ጉዳዮችን አስመልክቶ በአባል ድርጅቶች መካከል ልዩነት መኖራቸው እየተገለጸ ባለበት ወቅት ነው። ጉባኤው ስለ ዛሬው ውሎ ያወጣው መግለጫ የለም። የስብሰባውን ሂደት እየተከታተልን እንዘግባለን።
ኢትዮጵያ ውስጥ በጉብኝት ላይ የሚገኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከፍተኛ አማካሪ እንዲሁም ልጃቸው ኢቫንካ ትራምፕ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። ኢቫንካ ትራምፕና የልዑካን ቡድናቸው ሀገራቸው በኢትዮጵያ እየተወሰዱ ላሉት የማሻሻያ እርምጃዎች ያላትን ጠንካራ ድጋፍ በድጋሚ አረጋግጠዋል ብሏል የአሜሪካ ኤምባሲ ባወጣው መግለጫ። ሚስ ትራምፕ በዛሬው ውሏቸው በቅድስት ሥላሴ መንበረ ጸባዖት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሪ አባቶችና ሊቃውንት ጋርም ተገናኝተው ተወያይተዋል። ኢቫንካ ትራምፕ እዚያው ቅድስት ሥላሴ ባለፈው ወር ቢሾፍቱ አቅራቢያ በወደቀው ቦይንግ 737 ማክስ ኤት ጄት አደጋ ለሞቱ 157 መንገደኞች ክብር ሰጥተው የአበባ ጉንጉንም አኑረዋል። ሚስ ትራምፕ በተጨማሪም አዲስ አበባ ውስጥ የባህላዊ ቡና ማስተናገጃ መደብርና አንድ የጨርቃጨርቅ ማምረቻ ኩባንያም ጎብኝተዋል። ኢቫንካ ትራምፕ ኢትዮጵያ የሚገኙት ፕሬዚደንት ትራምፕ ባለፈው ወር ያስጀመሩትን በማደግ ላይ ያሉ ሀገሮች ሴቶችን የሥራ ዕድል ለማስፋት ያሰበ የ50 ሚሊዮን ዶላር ዕቅድ ለማስተዋወቅና ለማበረታታት እንደሆነ ተገልጿል። ለዩናይትድ ስቴትስ መንግሥት ልዑካን የአፍሪካ ጉብኝት ከሚስ ትራምፕ ጋር የባህር ማዶ የግል መዋለ ንዋይ ኮርፖሬሽን ኃላፊ ዴቪድ ቦሂጊያንም አብረው የተጓዙ ሲሆን አፍሪካ ውስጥ የሴቶችን ወሳኝነት ለማጠናከር የሚያግዝ በመቶዎች ሚሊዮኖች የሚቆጠር ገንዘብ ለማፍሰስ ማቀዱ ተነግሯል። ኮርፖሬሽኑ ባወጣው መግለጫ ቱ ታይምስ አፍሪካ በሚለው እቅድ 1 ቢሊዮን ዶላር ለማሰባሰብ መወሰኑንና 350 ሚሊዮኑ በሴቶች ለተያዙና በሴቶች ለሚመሩ ንግዶች ቀጥተኛ መዋለ ንዋይ ለማፍሰስ መታሰቡንም አስታውቋል። ትላንት ከኢትዮጵያውያን ሴት ነጋዴዎች ጋር የተገናኙት ኢቫንካ ትራምፕ ሴቶችን ማገዝና የወሳኝነት ቦታቸውን መገንባት የብሔራዊ ጸጥታ ጥቅማችንን ያስጠብቃል ብለዋል። በመጽሔት ከአዲስ አበባ የተጠናከረ ዝርዝር ዘገባ ይዘናል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ የመንግስት መስሪያ ቤቶች ውስጥ ተፈጽመዋል ባላቸው ከባድ የሙስና ወንጀሎች የተጠረጠራቸውን ኃላፊዎችና ሌሎችም ተከሳሾች ፌዴራል ፖሊስ ዛሬ ፍርድ ቤት አቅርቧል። ተጠርጣሪዎቹም የአያያዝ በደል ደርሶብናል ሲሉ አቤት ብለዋል። ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ከአዲስ አበባ ተጨማሪ ይዟል።
ፌዴራል ፖሊስ ከተለያዩ የመንግስት መስሪያ ቤቶች ከ50 የማያንሱ ሰዎችን በከባድ የሙስና ወንጀል ጥርጣሬ ዛሬ ከቀትር በኋላ በፌዴራል ከፍተኛ ፍርድ ቤት አቅርቧቸዋል። ከእነዚህ መካከል ከመንግስት ግዢ ንብረት አስተዳደርና ማስወገድ አገልግሎት ዋና ዳይሬክተሩን አቶ ይገዙ ዳባን ጨምሮ 27 ተጠርጣሪዎች ቀርበዋል። ከእነዚህም መካከል ለሁለቱ ምክትል ዳይሬክተሮች ፖሊስ የተጠረጠሩበትን ወንጀል ስላስታወቃቸው ጠበቃ በግላቸው አቁመው ለመከራከር እንደሚፈልጉ ለፍርድ ቤቱ ገልጸው ለረቡዕ ሚያዝያ 9 ቀን 2011 ዓ.ም እንዲቀርቡ ቀጠሮ ተይዞላቸዋል። ከውሃ ሥራዎች ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ የነበሩትን አቶ አታክልት ተካን ጨምሮ 16 ተጠርጣሪዎች ቀርበዋል። ከእነዚህም መካከል የተወሰኑት በመንግሥት ተከላካይ ጠበቃ ተወክለዋል። የተቀሩት በራሳቸው ጠበቃ አቁመው ለመከራከር ወስነዋል። ተጠርጣሪዎቹ በቀድሞ አጠራሩ በውሃ ሥራ ኮርፖሬሽን ሲሰሩ በነበሩበት ወቅት የተጣለባቸውን ኃላፊነት ወደ ጎን በመተው ከ65 ሚሊዮን ብር በላይ በሚገመት የመንግሥት ሀብት ላይ ጉዳት አድርሰዋል በሚል ተጠርጥረዋል። ጉዳዩን ለማየት ፍርድ ቤቱ ለሚያዝያ 9 ቀን 2011 ዓ.ም ቀጠሮ ሰጥቷል። በሌላ በኩል ደግሞ ከኢትዮጵያ ንግድ ሥራዎች ኮርፖሬሽን ሥራ አስኪያጁን አቶ መንግሥቱ ከበደን ጨምሮ 7 ተጠርጣሪዎች የቀረቡ ሲሆን ተከላካይ ጠበቃ መንግሥት እንዲያቆምላቸው ጠይቀው ቃለ መሐላ ፈጽመዋል። ፍርድ ቤቱ እነዚህን ተጠርጣሪዎች ለነገ ቀጥሯቸዋል። በሌላ ወገን ደግሞ ተጠርጣሪዎች ከተያዙበት ሚያዝያ 3 ቀን 2011 ዓ.ም ጀምሮ ከዘመድ ጋር እንዳልተገናኙ፣ ንጽሕና በጎደለው ስፍራ እንደተያዙ፣ ውሃም ስለሌለ ታጥበን አናውቅም ሲሉ አያያዛቸው ይሻሻል ዘንድ አቤት ብለዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 10ኛው ወንጀል ችሎት ሌሎችንም ቅሬታዎችና የተጠርጣሪ ጠበቆችን ክርክር አዳምጦ ለነገና ለተነገ ወዲያ ቀጠሮ ሰጥቶ ተነስተዋል። ባለፈው ሳምንት አርብ የፌዴራሉ ጠቅላይ አቃቢ ሕግ በተለያዩ የመንግሥት መሥሪያ ቤቶች የተፈጸሙ ከባድ የሙስና ወንጀሎችን መዘርዘራቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ጦር ላይ ወታደራዊ ሰፈር ውስጥ ሥልጠና እየወሰዱ ያሉ የቀድሞ የኦነግ ታጣቂዎችን የገጠማቸው የምግብ መመረዝ እንደሆነ በማኅበራዊ መገናኛዎች የተሰራጨው መረጃ ትክክለኛ አይደለም ሲሉ የኦሮሚያ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ አድማሱ ዳምጠውን የጠቀሱ የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጤና መስተጓጎል የታየባቸው 136 ሰልጣኞች በወሊሶ ሉቃስ ሆስፒታል ሕክምና እንዲያገኙ መደረጉንና የጠና ሕመም የደረሰበትም እንደሌለ ኃላፊው አመልክተዋል። በጦር ላይ ወታደራዊ ሰፈር ከ1000 በላይ የቀድሞ የኦነግ ታጣቂዎች እየሰለጠኑ መሆናቸውም ታውቋል። ዝርዝር ያለ ዘገባ በነገው ምሽት ይዘን እንመለሳለን።
በሰሜን ተራሮች ብሔራዊ ፓርክ ላይ የተከሰተውን ሰደድ እሳት ለማጥፋት ከ6000 በላይ የሚሆኑ ከተለያዩ ዩኒቨርሲቲዎች፣ አስጎብኚ ድርጅቶችና አጋዥ ተቋማት የሄዱ በጎ ፈቃደኞች እየተረባረቡ መሆናቸው ተገልጿል። ጥረቱ በሄሊኮፕተር መታገዙንና ቃጠሎው ጋብ ማለቱን ጎንደር የሚገኙት የኢትዮጵያ ዱር እንስሳት ልማትና ጥበቃ ባለሥልጣን የሕዝብ ግንኙነት ኃላፊ አቶ ጌትነት ይግዛው ለባልደረባችን ሀብታሙ ስዩም በስልክ ነግረውታል።
ከኬንያ አንድ ሄሊኮፕተር አመጣን በትናንትናው ዕለት። ከእስራኤል በደምም ድሮ ኢትዮጵያ ውስጥ የነበሩትን ጨምሮ ወደ 12 ወይም የእሳት ባለሙያዎች መጡ። ትናንትናው ዕለት መጀመሪያ የመጣው ሄሊኮፕተር ወደ 5 ጊዜ የሚሆን ውሃ አመላልሶ ደርሶበታል። ዛሬ ጠዋት እጅግ በጣም ውርጭ በመሆኑ ምክንያቱም ወደ 4000 ሜትር ከባህር ወለል በላይ ከፍታ ነው በመሆኑ ቅዝቃዜው ጭሱን ቀንሶት ነበር። ዛሬ ሙሉ ቀን ውለውበታል። በደህና ሁኔታ ነው ያለ። ምናልባት ከዚህ በኋላ ነው የተጠናቀረ ሪፖርት የሚኖረን።
አንድ ሳምንት ያስቆጠረውን የሰሜን ተራሮች ብሔራዊ ፓርክ የሰደድ እሳት ለመቆጣጠር የተጀመሩ አዳዲስ ጥረቶችንም አንስተው አቶ ጌትነት ከሀብታሙ ጋር ተወያይተዋል። በሌላ ዘገባ እንመለሳለን። ለአሁኑ አቶ ጌትነት ይግዛውንም ሀብታሙንም እናመሰግናለን።
የኢትዮጵያ መንግሥት ለሱዳን የሚያደርገውን ድጋፍ በመከባበር ላይ በተመሠረተና ከጣልቃ ገብነት በጸዳ ሁኔታ አጠናክሮ ይቀጥላል ሲሉ ጠቅላይ ሚኒስትር አብይ አህመድ ማስታወቃቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ጠቅላይ ሚኒስትሩ በጀነራል ጋላለዲን አልሼህ የተመራ የወታደራዊ ምክር ቤት ልዑካን ቡድን ዛሬ በቢሮአቸው ተቀብለው ባነጋገሩበት ወቅት ምክር ቤቱ ሽግግሩን ሰላማዊና አካታች እንዲያደርግ ማበረታታቸው ተገልጿል። የልዑካኑ ቡድን መሪ የሁለቱን ሀገሮች ስልታዊና የቆየ አጋርነት አጉልተው ኢትዮጵያ ድጋፏን እንድትቀጥል መጠየቃቸው ተዘግቧል። በሌላ በኩል የሱዳን ወታደራዊ የሽግግር ምክር ቤት ምክትል ሊቀመንበር መሐመድ ሐማዳን ዳልኩ ካርቱም ካሉት የዩናይትድ ስቴትስ ጉዳይ አስፈጻሚ ስቲቨን ኩትሲስ ጋር ትናንት ተገናኝተው ተነጋግረዋል። ወታደራዊው ምክር ቤት የተመሠረተበትን ምክንያትና የሀገሪቱን ጸጥታና ደህንነት ለመጠበቅ መረጋጋትን ለማስፈን ስለወሰዳቸው እርምጃዎች ሊቀመንበሩ ለአሜሪካው ዲፕሎማት ማስረዳታቸውን መግለጫው አመልክቷል። በሌላ በኩል ደግሞ በሀገሪቱ ሲቪል አስተዳደር እንዲሰፍን የሚጠይቁ የተቃውሞ ሰልፎች ካርቱም ላይ ከወታደራዊ ምክር ቤቱ ጽህፈት ቤት ውጭ መቀጠላቸውን ሪፖርተራችን ዝላቲትሳ ሆክ ዘግባለች። አዳነች ፍሳዬ ታቀርበዋለች።
የሱዳን ተቃዋሚ ሰልፈኞች ሀገሪቱ ወደ ሲቪል መንግስት እንድትመለስ በመጠየቅ ተቃውሟቸውን ቀጥለዋል። የሀገሪቱ ወታደራዊ ኃይል የረጅም ጊዜ መሪ የነበሩትን ዑመር አልበሽርን ከስልጣን አውርዶ 10 አባላት ያሉት በጀነራል አብደልፋታህ አልቡርሃን የሚመራ የሽግግር ካውንስል መስርቷል። ተቃዋሚዎቹ በጀነራሉ ላይ ቀና አመለካከት ቢኖራቸውም ወደ አምባገነን ስርዓት እንዳይመለስ ሰግተዋል። ከተቃዋሚዎቹ የተውጣጣ የመልእክተኞች ቡድን የሲቪል ህዝብ ተወካዮች በሽግግሩ ካውንስል ውስጥ እንዲካተቱ ለመጠየቅ ባለፈው ቅዳሜ ከወታደራዊ ካውንስል ጋር ተገናኝቶ ተነጋግሯል። የሀገሪቱን ጉዳይ የቀን ተቀን ስራን የሚመራ ሙሉ በሙሉ ሲቪላዊ መንግስት እንዲመሰረትም ጠይቋል። ከተቃዋሚዎቹ መካከል ሐምጃት ሙስጣፋ ያብራራሉ።
We will remain here until our demands are met. The first is to give power to the citizens to hold the criminals accountable, to hand Bashir over to the international court.
ጥያቄዎቻችንን እስከሚመለሱበት ጊዜ ድረስ ከዚያ አንነሳም። ቀዳሚ መሆን ያለበት ስልጣኑን ለሲቪሎች ማስረከብ፣ ወንጀለኞችን ተጠያቂ ማድረግ፣ አልበሽርን ለዓለም አቀፍ የወንጀል ችሎት ማስረከብ ወይም በአገሪቱ ውስጥ ለፍርድ ማቅረብ ነው።
ጀነራል አልቡርሃን ተቃዋሚዎቹን ለማለሳለስ ሲሉ የፖለቲካ እስረኞች እንዲፈቱ አዘዋል። የሽግግሩ ካውንስል ባለፈው ሳምንት ደንግጎት የነበረው የሌሊት ሰዓት እላፊ ገደብንም አንስቷል። የተቃውሞ ሰልፈኞቹን የገደሉት ተጠያቂ እንደሚሆኑም ቃል ገብተዋል። ሽግግር ካውንስል ውስጥ ያሉት ወታደራዊና የፖሊስ መኮንኖች በሰብአዊ መብት ረገጣ ሲከሰሱ የቆዩ ናቸው። አትባራ በተባለችው ምስራቃዊት ከተማ በዳቦ ዋጋ 3 እጥፍ መጨመር ምክንያት የተጀመረው የተቃውሞ ሰልፍ ወደ አገር አቀፍ መነሳሳት በማምራት አልበሽር ላይ አነጣጠረ። ባለፈው ሐሙስ ታዲያ ወታደራዊው ኃይል አልበሽርን ከስልጣን በማስወገድ ስልጣኑን ያዘ። ሳውዲ አረቢያን፣ የተባበሩት የአረብ ኤሚሬቶችንና ግብጽን የመሳሰሉት የአካባቢው ሀያላን እርምጃውን ደግፈውታል።
በሕይወቴ ላይ ዛቻ እየበዛብኝ መጥቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኢልሃን ኦማር ስሞታ አሰምተዋል። የግድያ ዛቻው በተለይ እንደተጠናከረባቸው እንደራሴዋ እየተናገሩ ያሉት መስከረም 1994 ዓ.ም ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሐሳባቸውን በብርቱ የነቀፉት ፕሬዚደንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። ሪፖርተራችን ሪቻርድ ግሪን ያጠናቀረው ዘገባ አለ፣ በመጽሔት ክፍለ ጊዜ ይቀርባል።
ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁን ስርጭት ነው። በፌስቡክ አት ቪኦኤ አምሃሪክ ላይቭ ስርጭቶቻችንን መከታተል ትችላላችሁ። እስካሁን የሰማችሁት የሰዓቱን ዋና ዋና ዜና ነበረ። ዘግየት ብለው በርከት ያሉ ዝግጅቶችን ይዘንላችሁ እንቀርባለን። አሁን ወደ ተከታዩ የመጽሔት ዘገባ እናልፋለን።
በኢትዮጵያ ጉብኝት በማድረግ ላይ የሚገኙት የፕሬዝደንት ዶናልድ ትራምፕ ከፍተኛ አማካሪና ልጃቸው ኢቫንካ ትራምፕ ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተነጋግረዋል። ኢቫንካ ትራምፕና የልዑካን ቡድናቸው ሀገራቸው በኢትዮጵያ እየተወሰዱ ላሉት የማሻሻያ እርምጃዎች ያላትን ጠንካራ ድጋፍ በድጋሚ አረጋግጠዋል ብሏል የአሜሪካ ኤምባሲ ባወጣው መግለጫ። ትላንት ከኢትዮጵያውያን ሴት ነጋዴዎች ጋር የተገናኙት ኢቫንካ ትራምፕ ሴቶችን ማገዝና አቅማቸውን መገንባት የብሔራዊ ጸጥታ ጥቅማችንን ያስጠብቃል ብለዋል። ኢቫንካ ትራምፕ አዲስ አበባ የሚገኙት ከሁለት ወራት በፊት በዋይት ሀውስ ይፋ የተደረገውን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም ወይም WGDP ለማስተዋወቅ ነው። ይህ ፕሮግራም እስከ 2025 እንደ አውሮፓውያን ዘመን አቆጣጠር ድረስ 50 ሚሊዮን ሴቶችን ለመድረስ ያለመ ነው። እስክንድር ፍሬው ተከታዩን ዘገባ ልኳል።
It's a great privilege to start my visit to the continent here in Ethiopia, the diplomatic capital of Africa, and to start with a product that is the number one export to the United States, coffee.
በአህጉሪቱ የማደርገውን ጉብኝት እዚህ በኢትዮጵያ በመጀመሪያ ኩራት ይሰማኛል። የአፍሪካ የዲፕሎማሲ ማዕከል በሆነችው አገር ወደ ዩናይትድ ስቴትስ ከሚላከው ቁጥር አንድ ምርት ከቡና በመጀመሪያም እንደዚሁ ነው ያሉት ኢቫንካ ትራምፕ ትናንት አዲስ አበባ ውስጥ ሲናገሩ። እናም የፕሬዝዳንት ትራምፕ ልጅና የዋይት ሃውስ ከፍተኛ አማካሪ ኢቫንካ ትራምፕ የአፍሪካ ጉብኝታቸውን ትናንት በኢትዮጵያ ጀምረዋል። የዚህ ጉብኝት መነሻም እንደ አውሮፓውያን አቆጣጠር እስከ 2025 50 ሚሊዮን ሴቶችን ተጠቃሚ ለማድረግ የሚያለመውና ከሁለት ወራት በፊት በዋይት ሃውስ ይፋ የተደረገው በእንግሊዝኛው WGDP የተሰኘው ፕሮግራም ነው። የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም እንደማለት ነው። ትናንት የመጀመሪያ ተግባራቸውም የአንዲት ኢትዮጵያዊት ሴት ንብረት የሆነውን ዱሜርሶ ቡና መጎብኘትና ከመሰል ሴቶች ጋር መወያየት ነበር። ኢቫንካ ትራምፕ በዚሁ ጉብኝት ወቅት ሲናገሩም ዩናይትድ ስቴትስ ሴቶችን ለመደገፍ የምትሰራው ለብሔራዊ ጥቅሟ አስፈላጊ ስለሆነ ጭምር መሆኑን አስረድተዋል።
We believe that investing in women is smart development policy and it's smart business. It's also in our security.
የሴቶችን አቅም መገንባት፣ በገንዘብ ማገዝ ብልህ የሆነ የልማት ፖሊሲና አዋጭም ነው። የጸጥታና የደህንነት ጥቅማችንን ያስጠብቃል። ምክንያቱም ሴቶች አቅም ሲፈጥሩ ሰላምና መረጋጋትን ያጠናክራሉ። ይህንን በተለያዩ ጊዜያት ተመልክተናል። የሀገሮችን የመቋቋም አቅም ለማጠናከር የሴቶችን አቅም ማጠናከር ወሳኝ ነው።
ከኢቫንካ ትራምፕ ጋር ውይይት ካደረጉት ኢትዮጵያውያን ሴቶች አንዷ የዱመርሶ ቡና ባለቤት ወይዘሮ ሂሩት ብርሃኑ ናቸው። ዱመርሶ ከአርሶ አደሮች ቡና እየወሰደ እያጠበና እያዘጋጀ ወደ አሜሪካና ሌሎች ሀገራት ይልካል። ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID ያገኙት ድጋፍ ለዚህ ስራ አስተዋጽኦ ማድረጉንም ወይዘሮ ሂሩት ተናግረዋል። የኢቫንካ ትራምፕ ጉብኝት የፈጠረባቸውን ስሜት ማብራርተዋል።
እንደ ሀገር በጣም ነው ደስ የሚለን። ኢትዮጵያዊ ቡና መጀመሪያ ሀገር ነች። እንደ ኢትዮጵያ እንደ አፍሪካ ደግሞ የመጀመሪያዊ ፕሬዝዳንቱ ልጅ ኢትዮጵያን ጎብኝታለች። እንደ ሀገርና እንደ ሴት ካሰብከው እኔ በጣም ደስተኛ ነኝ። በጣም ትልቅ እድል ነው ብዬ ነው የማስበው። ለምን በቃ ቡና ነው። እሷ በጣም በጣም ተደስታለች። እኛም ደስ ብሎናል። ቤታችን መታ ቤታችን ከፍተን በተለይ ደግሞ እኔ ጋር መታ ያለውን ነገር የሴቶችን የእህቶቼንም ጨምሬ አብሬ ከነሱ ጋር ተሳትፌ የኢትዮጵያን ቡና በማስተዋወቃችን እንደ ሀገርም እንደ ሴትም እንደ እናትነቴ በጣም ደስተኛ ነኝ።
ወይዘሮ አዛለች ተስፋዬ ደግሞ የአዛለች ቡና ባለቤት ናቸው። እሳቸው በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ድጋፍ ገና ወደ ውጭ ለመላክ እየተዘጋጁ ነው።
በዩኤስአይዲ በኩል ነው ድጋፍ የምናገኘው። አሁን ነው ገና እኔ መጀመሪያዬ ነው።
ገና ተመዘገባችሁ ድጋፍ ለማግኘት? እስካሁን አላገኛችሁም?
አሁን ከዚህ አግኝተናል። አሁን በእናት ባንክ በዩኤስአይዲ አማካኝነት አሁን ድጋፍ አግኝተናል።
ምንድን ነው ያገኛችሁ ድጋፍ? ገንዘብ ነው? ስልጠና ነው? ወደ ውጭ እንድትልኩ ማገዝ ነው?
በመጀመሪያ የምንሰራበትን ማሽኖች፣ መቆያ መፍጫ ማሸጊያዎች፣ እነዚህን የመሳሰሉ ለድርጅቱ የሚያስፈልጉ ነገሮች ሁሉ የምንገዛበት ገንዘብ ነው የሚሰጡን በባንክ አማካኝነት።
እሱ ነው አሁን ወደ ውጭ እንድትልኩ የሚያስችላችሁ ማለት ነው? እናም የኢቫንካ ትራምፕ ጉብኝት ዓላማ እነዚህን የመሳሰሉ ዜጎችን የሴቶች ዓለም አቀፍ የልማት ብልጽግና ፕሮግራም በተሰኘው መርሃ ግብር ተጠቃሚ ማድረግ ነው። የዩኤስአይዲ አስተዳዳሪ ማርክ ግሪንም አብረዋቸው እየተጓዙ ነው። ዛሬ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት ደግሞ ፖለቲካዊ ጉዳዮች ጭምር የተነሱበት መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በላከው መግለጫ አመልክቷል። ኢትዮጵያ የማሻሻያ እርምጃዎችን ከመውሰድ አንጻር ላሳየችው እመርታ ዩናይትድ ስቴትስ ያላትን ጠንካራ ድጋፍ በድጋሚ ማረጋጋታቸው ነው ኤምባሲው የጠቆመው። ጠቅላይ ሚኒስትር አብይ ቁልፍ የመንግስት ኃላፊነት ቦታዎችን ለሴቶች መስጠታቸውንም ኢቫንካ ትራምፕ አድንቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። በኢቫንካ ትራምፕ የኢትዮጵያ ጉብኝት ዜና ላይ እንቆያለን። ሚስ ትራምፕ ዛሬ አንድ የዕደ ጥበብ ምርቶች ኩባንያም ጎብኝተዋል። ኩባንያው የዕደ ጥበብ ምርቶቹን ከ98% አካባቢ ለውጭ ገበያ እንደሚልክ ተገልጿል። ይህንን ዜና መለስካቸው አማሃ ያቀርብልናል።
የፕሬዚዳንት ዶናልድ ትራምፕ የመጀመሪያ ሴት ልጅና በዋይት ሀውስ ከፍተኛ አማካሪ ኢቫንካ ትራምፕ ትናንት ከቀትር በኋላ ሙያ ኢትዮጵያ በሚባለው ባህላዊ የእጅ ጥበብ ውጤቶች ማምረቻ ግቢ ሲደርሱ ኩባንያው የተቀበላቸው በአገር ባህል ሙዚቃ ነበረ። ሙያ ኢትዮጵያ የተሰኘው ኩባንያ የተመሠረተው ከ13 ዓመታት በፊት ነበረ። ኩባንያው የሚሠራቸው በሀገር ባህል የሽመና ጥበብ የሚመረቱ አልባሳትንና የተለያዩ ጨርቃጨርቅ ውጤቶችን እንዲሁም የሸክላ ሥራዎች ውጤቶችን ነው። ሚስ ኢቫንካ ትራምፕም የተለያዩ ኩባንያውን የማምረቻ ክፍሎችን ጎብኝተዋል። ኢቫንካ ባህላዊውን የኢትዮጵያ የመሸመኛ መሣሪያ በተግባር ለመፈተንም ሙከራ አድርገዋል። ኩባንያው በ6 ሠራተኞች ሥራውን ጀምሮ በአሁኑ ወቅት ወደ 600 የሚጠጉ የሙሉ ጊዜና የትርፍ ሰዓት ሠራተኞች እንደሚያስተዳድርም የኩባንያው መሥራችና ሥራ አስኪያጅ ወይዘሮ ሳራ በራ ገልጸዋል። ኩባንያው ለመጀመሪያ ጊዜ ምርቶቹን ወደ ውጭ ልኮ ያገኘው ገንዘብ 5,000 የአሜሪካ ዶላር እንደነበረ ያስታውሱት ወይዘሮ ሳራ ዛሬ ግን በሚሊዮኖች ዶላር የሚቆጠር ገንዘብ ወደ ሀገር እንደሚያስገባ ተናግረዋል። ሚስ ኢቫንካ ትራምፕም በዚህ እድገት የተሰማቸውን ደስታና እርካታ በጉብኝታቸው ወቅት ገልጸዋል።
You had 10 people working for you. Now you have 600 people, and you've transitioned from a recipient of aid to now a partner.
ወይዘሮ ሳራ አበራ ኩባንያቸውን የዘመናዊ ቴክኖሎጂ ውድድር ይገጥመዋል፣ ከስራ ውጪ ያደርገዋል የሚል ግምትም እምነትም ያላቸው አይመስሉም። ምርታቸው የትና እነማን እንደሚፈልጓቸውም ጠንቅቀን እናውቃለን ነው የሚሉት። አብዛኛው ምርታቸው ደግሞ የሚላከው ወደ ውጭ ነው።
ገበያው የሚፈልገው ጥናት እናረጋለን። ሀብታም ጋ ነው፣ መሐከለኛ ገቢ ያለው ሰው ጋ ነው፣ ልጆች ጋ ነው፣ እድሜያቸው ከፍ ያሉ ሰዎች በደንብ ጥናታችን እናረጋለን። የዩኤስኤአይዲስ የረዳኝም በዚህ ላይ ነው። እሱን ጥናት እኔ አሁን በራሳችን እናረጋለን። አንዴ ጫፍ አሳዩኝ፣ ምን ይፈልጋሉ? በእጅ የተሰራ የሚባለውን ይፈልጋሉ። በእጅ የተሰራ ደግሞ ስላዘኑ የሚገዙን ሳይሆን ወደው ተጠንቅቀው እንዲጠቀሙበት አድርገን አክብረን እንሰራለን። ስለዚህ እንደኛ ሌሎች ቢፈጠሩ እንጂ ተወዳዳሪ ይጥለናል ብለን በፍጹም አናስብ።
አሁን ሁሉ ምርቶ ወደ ውጭ ነው የሚሄደው? ሌላ ሀገር ውስጥ
ነው? ሁሉ 98% ኤክስፖርት ነው የምናደርገው። ሸክላ ለምሳሌ ትልቁ ነገር ሸክላ በጀበናና በድስት ነው በሀገራችን የሚታወቀው። ጋለሪ ለፈየት ማለት እንግዲህ ሰው አይቶ ለመውጣት የሚገባበት የፈረንሳይ ሱቅ ነው። በኮንቴነር ጭነት ግን እኛ ሸክላ ለፈረንሳይ እንልካለን። ያንን ምንድን ነው ይሄንን በወርቅ ቅብ ሳህን መብላት የሚችሉ ሰዎች የሰው እጅ ሰራ፣ አንድ ሰው ስንት ጊዜ ፈጅቶበት ነው የሰራ የሚለውን ከዛኛው የበለጠ አክብረው ያውታል። ያንን ጥናት አድርገን ነው እዛ የምናደርገው። እና ይሄ ነው እንግዲህ ልዩ የሚያደርገው።
በሙያ ኢትዮጵያ ካሉት ሰራተኞች አብዛኛዎቹ ሴቶች ናቸው። ወደፊት ዘርዘር ያለ ዝግጅት ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን እናመሰግናለን። ለቀጣዩ ዘገባ ደግሞ ወደ ሰሜን እናቀናለን። በመቀሌ ከተማ ኩይሃ ክፍለ ከተማ ትናንት በተካሄደ የጽዳት ዘመቻ ወቅት የመንግሥት የጸጥታ አካላት በአባላቶችና በሌሎች ወጣቶች ላይ አካላዊ ጥቃት አድርሰዋል፣ እንዲሁም የታሰሩ አሉ ሲል የአረና ትግራይ ፓርቲ ከሷል። የፓርቲው ሊቀመንበር አቶ አብርሃ ደስታ እንደገለጹት ጉዳት የደረሰባቸውና የታሰሩት ሰዎች የት እንዳሉ ለማወቅ አልተቻለም። የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል ስለዚሁ ሲናገሩ ሰዎቹ የታሰሩት የአካባቢውን ሰላም ለማወቅ ስለተንቀሳቀሱና የፖሊስ አባላትንም ስለመቱ ነው ብለዋል። በቁጥጥር ስር የዋሉ ሰዎችም በክፍለ ከተማው እንደሚገኙ ገልጸዋል። ሙልጌታ አጽብሃ ዝርዝሩን ልኮልናል።
የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ዛሬ በሰጡት መግለጫ የፓርቲያቸውን አመራር ጨምሮ ከአስር በላይ ወጣቶች በመቀለ ኩሓ ክፍለ ከተማ በትናንትናው ዕለት እንደታሰሩ ተናግረዋል። የታሰሩትም በሳምንቱ መጨረሻ ላይ ይካሄድ የነበረውን የጽዳት ዘመቻ ጋር ተያይዞ መሆኑን በመንግስት የጸጥታ አካላትም ጉዳት እንደደረሰባቸውም ገልጿል። ጉዳት ለደረሰባቸው የታሰሩ ሰዎችም ለመጠየቅ እንደተከለከሉና ያሉበትም ቦታ እንደማይታወቅ ገልጿል።
መቀለ ከተማ ኩሓ ክፍለ ከተማ ወጣቶች በጽዳት ላይ የተሳተፉ እያለ ከዛ በኋላ ፖሊሶቹ መጥተው ደብድበዋቸዋል፣ ክፉኛ ደብድበዋቸዋል። የተወሰኑም ሆስፒታል የገቡ አሉ። ከአስር በላይ የሚሆኑ ደግሞ የት እንደታሰሩ አይታወቅም። ስለዚህ ይህንን በጣም ጸረ ሕዝብ የሆነ ውሳኔ ነው፣ አፋኝ ተግባር ነው፣ በጣም የምናወግዘው ነው። እስካሁን ምክንያቱም በትክክል አልታወቀም። ግን እዛ የነበሩ የአይን እማኞች እንደነገሩን ከሆነ ልጆቹ የተደበደቡት የታሰሩት የተወሰኑ ለምን በጽዳት ዘመቻው ላይ ተሳተፋችሁ በሚል ነው ይላሉ። የተወሰኑ ደግሞ ከጽዳት ዘመቻው በኋላ ልትሰበሰቡ አስባችሁ ነበረ በሚል ምክንያት ነው ፖሊስ የደበደባቸው ነው የሚሉት። ግን እውነተኛውን ለምን እንደተደበደቡ ለምን እንደታሰሩ ትክክለኛው ምክንያት ማወቅ አልቻልንም። ምክንያቱም ልጆቹ ማግኘት አልቻልንም። ከነዚህ የታሰሩ ወጣቶች አንዱ አቶ ጽጋው ቆባ የሚባል የአረና የቁጥጥር ኮሚቴ ምክትል ሰብሳቢ ነው። ስለዚህ አባላችንም የት እንደታሰረ የት እንዳለ አናውቅም እስካሁን ድረስ።
የታሰሩት ሰዎች በእንደርታ ሕዝብ ላይ የሚደርስ በደል እንዲቆም ኮሚቴ መስርተው እየተንቀሳቀሱ የነበሩ ሰዎች ናቸው ብለዋል አቶ አብርሃም።
አሁን እየተካሄዱ ያሉ ዘመቻዎች ስም ማጥፋት ዘመቻዎች አሉ፣ ስድቦች አሉ። ስለዚህ ለመብታቸው በሚታገሉ ወጣቶች ላይ እየተሰነዘረ ያለው ስድብ የማጥላላት ዘመቻ ለትግራይ አንድነት በጣም አደገኛ ነው። ስለዚህ ለትግራይ ሕዝብ ጥቅም ደህንነት ሲባል መከባበር መኖር አለበት። ሰዎች መብታቸው ሲጠይቁ ከመብት ጥያቄዎች ጎን ልንሰለፍ ይገባል፣ ልንሰድባቸው አይገባም። በዚህ ከቀጠልን ግን አስከፊ ውጤት
መንግስት በህዝብ ላይ ያለውን ችግር ባለመፍታቱ ዜጎች ህይወታቸውን ለመለወጥ በህገወጥ መንገድ ስደት እየሄዱ መሆናቸውም ገልጿል። በዚህ መሰረትም የብዙ ሰዎች ህይወት እየጠፋ ነው ብሏል። የኩሓ ክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል በትናንትናው ዕለት ለአካባቢያችን ንጽህና አስተዋጽኦ ያለው የጽዳት ዘመቻ ወጣቶቹ ካካሄዱ በኋላ ግርግር ለመፍጠር የተንቀሳቀሱ ሰዎች በጸጥታ አካላት ስርዓት እንዲይዙ ቢነገራቸውም ፈቃደኛ ባለመሆናቸው በፖሊስ ላይም ጥቃት ለመፈጸም ስለተንቀሳቀሱ ነው በቁጥጥር ስር ያዋል ናቸው ብለዋል። ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ በተለይ ደግሞ በኩሓ ክፍለ ከተማ ሁከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምፅ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብሏል፣ ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ሁከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏቸዋል ነው ያሉት።
የፖሊስ አዛዡ ተደብድቦ ሆስፒታል የገባ ሰው እንዳለ የሚገለጸው ሐሰት ነው ብለዋል። በፖሊስ ቁጥጥር ስር ያሉት ሰዎችም በክፍለ ከተማው እንዳሉ ወደ ሌላ ቦታ አልተወሰዱም ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
አመሰግናለሁ ሙሉጌታ። ተከታዩ ዘገባ ወደ አሜሪካ ፖለቲካ ይወስደናል። በሕይወቴ ላይ ዛቻ እየበዛብኝ መጥቷል ሲሉ የዩናይትድ ስቴትስ የተወካዮች ምክር ቤት አባል ኤልሃን ኦማር ስሞታ አሰምተዋል። የግድያ ዛቻው በተለይ እንደ ተጠናከረባቸው እንደ ራሴዋ እየተናገሩ ያሉት መስከረም 1994 ዓ ም በኢትዮጵያ አቆጣጠር ሀገሪቱ ላይ ከተፈጸመው የሽብር ጥቃት ጋር የተገናኘውን ሐሳባቸውን በብርቱ የነቀፉት ፕሬዚደንት ዶናልድ ትራምፕ ከትዊተር መልእክታቸው ጋር የጥቃቱን ቪዲዮ አያይዘው ካወጡ ወዲህ መሆኑን አመልክተዋል። ሪፖርተራችን ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ኢልሃን ኦማር ትናንት እሁድ ባወጡት መግለጫቸው አብዛኞቹ እንገልሻለን የሚሉት ዛቻዎች ሚስተር ትራምፕ የለቀቁትን ቪዲዮ በቀጥታ የሚጠቅሱ እንደሆኑ ነው ያስታወቁት። ዩናይትድ ስቴትስ ውስጥ የቀኝ ክንፍ አክራሪዎች ጥቃትና የጥላቻ አድራጎት እየበረከተ መምጣቱን ያመለከቱት የምክር ቤት አባሏ ትራምፕ እነዚህን አድራጎቶች ማበረታታቸውን በቸልታ ልናልፈው አንችልም ሲሉ አሳስበዋል። ቀደም ብሎ የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ፕሬዚደንቱ የእስልምና ሃይማኖት ጥላቻና በእምነቱ ተከታዮች ላይ ጥቃት እንዲፈጸም ይቀሰቅሳሉ የሚለውን ውንጀላ አስተባብለውታል።
Certainly the president is wishing no ill will and certainly not violence towards anyone but the president
በርግጥ ፕሬዝዳንቱ ማንንም አይጠሉም ማንንም ላይ ጥቃት እንዲደርስም ፈጽሞ አይፈልጉም። ይሁን እንጂ ፕሬዝዳንቱ አንድ ጊዜ ብቻ ሳይሆን በየጊዜው ጸረ ሰማዊ ነገር የመናገር ታሪክ ያላቸውን እኚህን የኮንግረስ አባል ተጠያቂ ማድረግ አለባቸው። ትልቁ ጥያቄ መሆን ያለበት ዲሞክራቶቹ ለምን ይህንን አያደርጉም የሚለው ነው። በጣም አጸያፊ ነገር መናገራቸውን ቀጥለዋል። እነሱ ግን አውቆ እንዳላወቀ ሆነዋል።
ባለፈው ወር የተወካዮች ምክር ቤት አባሏ ኢልሃን ኦማር ለሙስሊሞች ሲቪል መብቶች መከበር በሚሟገተው ኬር በሚል አህጽሮት የሚጠራው ምክር ቤት ስብሰባ ላይ በሙስሊሞች ላይ ስለሚደርሱ አድሎዎችና በጥርጣሬ መታየት በሞቀ ስሜት ንግግር አድርገዋል። በዚያ ንግግራቸው የአሜሪካና የእስልምና እምነት ግንኙነት ምክር ቤት የተባለው ተቋም ከመስከረም አንዱ ጥቃት በኋላ የተቋቋመው አንዳንድ ሰዎች አንድ ነገር ስላደረጉ ሁላችንም የሲቪል መብቶቻችንን እያጣን መሆኑን በመገንዘቡ ነው ብለው ነበር። አርብ ዕለት ፕሬዚደንት ትራምፕ በትዊተር አንድ ሰው አንድ ነገር ስላደረገ የሚሉትን ቃላት ከዚያም ከ40 ሰከንድ በላይ የሆነ ከመስከረም አንዱ የሽብርተኛ ጥቃት የዜና ዘገባ የተወሰደ ቪዲዮ አስከትለው አውጥተዋል። ኢልሃን ኦማርን የሚተቿቸው ወገኖች የኮንግረስ አባሏን የተቀረውን ንግግራቸውን ሳይጠቅሱ ያን ሀረግ መዘው የሽብር ጥቃቶቹን ኢሰብአዊነት አቃለዋል በማለት ይከሷቸዋል። የመስከረም አንድ ትዝታችን የቅዱሳን ትዝታችን ነው። ስለዚያ ቀን የሚደረግ ማናቸውም ንግግር በሚገባው ታላቅ ጥንቃቄና ክብር መሆን አለበት ያሉት የተወካዮች ምክር ቤት አፈ ጉባኤዋ ናንሲ ፔሎሲ ፕሬዝደንቱ በትዊተር ያወጡትን ቪዲዮ ክብረ ነክና አደገኛ በመሆኑ መነሳት አለበት ብለዋል።
ቆንጅታዬን እናመሰግናለን። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሰለሞን አባተነን ከምሽቱ 3 ሰዓት ከ32 ደቂቃ ላይ ነው አዲስ አበባ። አሁን ወደ ተከታዩ ቅንብር እናልፋለን። ስፖርት።
እንደምን አመሻችሁልናል የተከበራችሁ አድማጮቻችን። በትላንቱ የፓሪስ ማራቶን የኢትዮጵያ አትሌቶች በሁለቱም ጾታ ድል ተቀዳጅተዋል። በዋርሶ ፖላንድም በወንዶቹ ቀዳሚውን ስፍራ ወስደዋል። በእግር ኳስ በእንግሊዙ ፕሪምየር ሊግ ሊቨርፑል ሰንጠረዡን መምራት ጀምሯል። ሻምፒዮን የመሆን ዕድሉንም አስፍቷል። እነዚህንና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የሩጫውን ስፖርት ዜና ላስቀድም። ትላንት በአውሮፓ 2 የማራቶን ውድድሮች ተካሂደዋል፣ በፓሪስና ዋርሶ። በፓሪሱ የወንዶቹን አብርሃም ላው፣ የሴቶቹን ገለቴ ቡርቃ አሸንፈዋል። በዚህ በ43ኛው የሽናይደር ኤሌክትሪክ ፓሪስ ማራቶን አብርሃም ላው በአንደኝነት ሲያጠቃልል ጊዜው 2 ሰዓት 7 ደቂቃ 05 ሴኮንድ ነው። ሁለተኛ የወጣውን ሌላውን የኢትዮጵያ አትሌት አሰፋ መንግሥቱን በ20 ሴኮንዶች ቀድሞታል። በሴቶቹም በተመሳሳይ ተከታትለው በመግባት ያሸነፉት ገለቴ ቡርቃና አዝመራ ገብሩ ናቸው። በ5 ሴኮንድ ሲለያዩ የገለቴ ሰዓት 2:22:47 ተመዝግቧል። አብርሃም ላው በተከታታይ ለሦስተኛ ጊዜ ያሸንፋል ተብሎ የተጠበቀውን ኬንያዊ ፖል ሎኒያንጋታን ዕድል አጨናግፏል። አብርሃ ለማብቃት 3 ኪሎ ሜትር ሲቀራቸው ነበር ከቀዳሚዎቹ መካከል ተስፈንጥሮ ወጥቶ ያመለጣቸውና በዚያው የጨረሰው። ሁለተኛ የወጣው አሰፋ መንግሥቱ ቀደም ሲል በሶል ደቡብ ኮሪያ፣ በኬፕ ታውንና ብሎ ፎንቴን ደቡብ አፍሪካ ማራቶኖች ማሸነፉ ይታወሳል። የሴቶቹ እንደ ተጠበቀው ከባድ ፉክክር የታየበት ሆኗል። ግማሽ እንደ ሮጡ የከባድ ሚዛን ተፎካካሪዎቹ 6 ነበሩ። ከዚያም 30ኛው ኪሎ ሜትር ላይ ኬንያዊቷ ሳሊ ቼፕዬጎ ሰብራ ወጣች። ገለቴ ቡርቃ፣ አዝመራ ገብሩና አዝመራ አብርሃ ተከተሏት። ቼፕዬጎ ቀስ በቀስ ደግሞ አትቀረች። እንደ አውሮፓውያን ዘመን አቆጣጠር በ2008 በአዳራሽ ውስጥ የ1500 የዓለም ሻምፒዮኗ ገለቴ ቡርቃ በመጨረሻው ኪሎ ሜትር ላይ ነጥቃ መለጠች። ሁለተኛ ማራቶኗን አሸነፈች። ወደ ወርሶ ፖላንድ ስንሸጋገር የወንዶቹን ረጋሳ ምንዳዬ ከኢትዮጵያ፣ የሴቶቹን ሺላ ጀሮቲች ከኬንያ ማሸነፋቸውን እናገኛለን። ሺላ የኮርሱንም ሬኮርድ ሰብራለች። ረጋሳ ምንዳዬ ባስገራሚ አጨራረስ ኬንያዊውን ታዋቂ ሯጭ ኢስኬል ኦሙሎን ቀድሞ በመግባት ነው ድል የተቀዳጀው። 2:09:42 ተመዝግቧል ጊዜው። ለሌላ የአትሌቲክስና እግር ኳስ ስፖርት ዜናዎች ወደ አዲስ አበባው ተባባሪ አዘጋጅ ግርማቸው ከበደ ልውሰዳችሁ። መቀጠል ትችላለህ ግርማቸው።
የአፍሪካ አትሌቲክስ ኮንፌዴሬሽን የሚያዘጋጀው የ20ና 18 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ነገ በአቢጃን ኮት ዲቯር ይጀመራል። በዚህ ውድድር ላይ የሚሳተፈው የኢትዮጵያ አትሌቲክስ ብሔራዊ ቡድን ባለፈው ቅዳሜ ይፋዊ አሸኛኘት የተደረገለት ሲሆን ትናንት አቢጃን ገብቷል። 111 አባላት ያሉት የሉካን ቡድኑ 82 አትሌቶችና 14 አሰልጣኞችን ይዟል። የአትሌቲክስ ብሔራዊ ቡድኑ ላለፉት 6 ሳምንታት በአዲስ አበባ፣ ሰበታና ሱሉልታ ልምምዶችን ሲያደርግ ቆይቷል። ከ20 ዓመት በታች የአፍሪካ አትሌቲክስ ሻምፒዮና ለ14ኛ ጊዜ የሚካሄድ ሲሆን በአልጄሪያ የተካሄደውን 13ኛውን ውድድር ኢትዮጵያ በ13 ወርቅ፣ 13 ብርና 12 ነሐስ በአጠቃላይ በ38 ሜዳሊያዎች አንደኛ ሆና መጨረሷ ይታወሳል። ከ18 ዓመት በታች ውድድሩ ደግሞ ለ3ኛ ጊዜ የሚካሄድ ነው። ኢትዮጵያ የ2020 የአፍሪካ ሀገራት የእግር ኳስ ሻምፒዮና ወይም ቻን አስተናጋጅነትን ተነጥቃለች። በሀገር ውስጥ ሊጎች ብቻ ከሚመረጡ ተጫዋቾች በሚሰሩ 16 ብሔራዊ ቡድኖች መካከል የሚደረገውን የአፍሪካ ሀገራት ሻምፒዮና ቻን ኢትዮጵያ ለማዘጋጀት በይፋ የተረከበችው ባለፈው ዓመት አጋማሽ ነበር። በመጪው ዓመት ጥር ወር ላይ በአዲስ አበባ፣ መቀለ፣ ባህር ዳርና ድሬዳዋ ስታዲየሞች ሊዘጋጅ የነበረው ውድድር ግን ከኢትዮጵያ መነጠቁን የአፍሪካ እግር ኳስ ኮንፌዴሬሽን አስታውቋል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ 2 ጊዜ የምርመራ ቡድኑን ወደ ኢትዮጵያ የላከ ሲሆን ስታዲየሞቹ በአንድ ዓመት ጊዜ ውስጥ ዝግጁ ሆነው ውድድሩን ስለማስተናገዳቸው ያለውን ስጋት ሲገልጽ ቆይቷል። የካፍ ፕሬዝዳንት አህመድ እንዳሉት ግን የኢትዮጵያ እግር ኳስ ፌዴሬሽን ራሱን ከአስተናጋጅነት ለማግለል ባቀረበው ጥያቄ መሰረት የቻን 2020 ውድድር ከኢትዮጵያ ተነጥቆ ለካሜሩን ተሰጥቷል። ሆኖም የኢትዮጵያ እግር ኳስ ፌዴሬሽን ቃል አቀባይ አቶ ባህሩ ጥላሁን ፌዴሬሽኑ ራሱን ከአስተናጋጅነት እንዳላገለለና ውሳኔው የካፍ ስራ አስፈጻሚ ኮሚቴ ብቻ መሆኑን ለቪኦኤ ተናግረዋል። በ20ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ወደ አሸናፊነት ሲመለስ የሊጉ መሪ መቀለ 70 እንደርታ ተሸንፏል። ባለፉት ጨዋታዎች በጅማ አባ ጅፋር የተሸነፈውና ከሱል ሽረ ጋር አቻ የተለያየው ቅዱስ ጊዮርጊስ በሜዳው ሲዳማ ቡናን አሸንፎ ወደ ድል ተመልሷል። አዲስ አበባ ላይ በተደረገውና ከፍተኛ ፉክክር በታየበት ጨዋታ ቅዱስ ጊዮርጊስ 2-0 ሲያሸንፍ ጎሎቹን ኢሱፍ ብሩሃና እንዲሁም አቡበከር ሳኒ አስቆጥረዋል። ወደ ባህር ዳር ያመራው የሊጉ መሪ መቀለ በባህር ዳር ከተማ 1-0 ተሸንፏል። የባህር ዳርን ያሸናፊነት ኳስ ከመረብ ያሳረፈው ሳላ አምላክ ተገኝ ነው። ሌላኛው የወንጫ ተፎካካሪ ፋሲል ከነማ በሜዳው ከደቡብ ፖሊስ ጋር 1-1 ተለያይቶ ነጥብ ጥሏል። በሌሎች የ20ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ወልዋሎ አዲግራት ዩኒቨርሲቲ መከላከያን 1-0፣ ድሬዳዋ ከተማ ከሜዳው ውጪ ደደቢትን 3-2፣ ጅማ አባጅፋር ስውል ሽረን 2-0፣ ወደ አዳማ ያመራው ሐዋሳ ከተማ አዳማ ከተማን 2-1፣ እንዲሁም ወላይታ ድቻ ኢትዮጵያ ቡናን 2-1 አሸንፈዋል። የደረጃ ሰንጠረዡን መቀለ በ42 ነጥብ ሲመራ ፋሲልና ሲዳማ ቡና በእኩል 34 ነጥብ በጎል ክፍያ ተበላልጠው ሁለተኛና ሶስተኛ ናቸው። ደደቢት፣ ስሁል ሽረና መከላከያ የመጨረሻዎቹ 3 ደረጃዎች ይዘዋል። ወደ እንግሊዝ ፕሪሚየር ሊግ ስናመራ ሊቨርፑል ወደ ዋንጫ የሚያደርገው እንግስጋሴ አሁንም ቀጥሏል። በእንግሊዝ ፕሪሚየር ሊግ ትላንት በተደረጉ ጨዋታዎች የፔፕ ጋርዲዮላው ማንቸስተር ሲቲ ከሜዳው ውጪ ክሪስታል ፓላስን በራሂም ስተርሊንግ 2 ጎሎች ታግዞ 3-1 በማሸነፉ ለጥቂት ሰዓታት መሪነቱን ይዞ ነበር። ሆኖም ሊቨርፑል ከአምስት ዓመታት በፊት ከሊግ ዋንጫ መንገድ ያስቀረውን ቼልሲን በማሸነፍ ወደ መሪነቱ ተመልሷል። የቀዮቹ 2 ጎሎች በሁለተኛው አጋማሽ የተገኙ ሲሆን ሳዲዮ ማኔ ከጆርዳን ሄንደርሰን የተሻገረለትን ኳስ በጭንቅላቱ በመግጨት ከመረብ ሲያሳርፍ፣ መሐመድ ሳላህ በፍጹም ቅጣት ምት ክልሉ አቅራቢያ ያገኛትን ኳስ እንደ ጥይት በመተኮስ ወደ ጎልነት ቀይሯታል። ድሉ የየርገን ክሎፕን ቡድን እንደገና ወደ መሪነት የመለሰ ሲሆን በውድድር ዘመኑ ሊቨርፑልና ማንቸስተር ሲቲ ለ21 ጊዜያት የሊጉን መሪነት እንዲቀያየሩም አድርጓል። ማንቸስተር ሲቲ ግን አንድ ተስተካካይ ጨዋታ ይቀረዋል። በሳምንቱ ቶተናም ሄደርስፊልድን ማንቸስተር ዩናይትድ ደግሞ ዌስት ሃምን በማሸነፍ በሚቀጥለው ውድድር ዘመን የአውሮፓ ቻምፒየንስ ሊግ ለመግባት የሚያስችለውን ቦታ ይዞ ለመጨረስ የሚያደርጉትን ትግል ቀጥለዋል። ሌላኛው ተፎካካሪ አርሰናል ደግሞ ዋትፎርድን ከጥቂት ደቂቃዎች በኋላ የሚገጥም ይሆናል። የ28 ጊዜ የጀርመንና 5 ጊዜ የአውሮፓ ሻምፒዮኑ ባየር ሙኒክ ለኢትዮጵያ እግር ኳስ ድጋፍ በሚያደርግበት መንገድ ዙሪያ በመጪው ረቡዕ ከኢትዮጵያ እግር ኳስ ፌዴሬሽን ጋር የመግባቢያ ሰነድ ይፈራረማል። የጀርመኑ ታላቅ ክለብ የቀድሞ አጥቂውን ኤልበርንና የክለቡን መልማዮች የያዘ የልዑካን ቡድን ወደ አዲስ አበባ ልኳል። በመጪው ረቡዕ በአዲስ አበባ ከሚገኙ 8 የታዳጊ ቡድኖች የሚያደርጉትንም ጨዋታ የልዑካን ቡድኑ ይከታተላል። ይህ ጨዋታ የባየርን መልማዮች በአዲስ አበባ አካዳሚ መክፈት ይቻል እንደሆነ የሚገመግሙበት ነው ተብሏል።
አመሰግናለሁ። ግርማቸው ከበደ ነበር ከአዲስ አበባ። በዚሁ እናብቃ። ሳምንት በተመሳሳይ ፕሮግራም እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
ሰሎሞን፣ አንተንም እንደዚሁም አዲስ አበባ ላይ ግርማቸው ከበደን ለስፖርት ዘገባዎቹ አመሰግናለሁ።
ቀጣዩ አፍሪካ ነክ ርዕሶች ይሆናል።
ሱዳን ውስጥ ለአራት ወራት ያህል ህዝባዊ ተቃውሞ ሲካሄድ ከቆየ በኋላ ሀገሪቱን ለሰላሳ ዓመታት የመሯት ሐሰን ዑመር አልበሽር ከሥልጣን ተወግደዋል። ወታደሮቹ ሥልጣኑን በሁለት ዓመታት ውስጥ ወይም ከዚያ ባነሰ ጊዜ ለሲቪሎች እናስረክባለን ብለዋል። ተቃዋሚ ሰልፈኞች ግን ይህንን አይቀበሉም። ዛሬውኑ ሥልጣን ለሲቪሎች ባይ ናቸው። ስለ ሱዳን የሰሞኑ ሁኔታ እንዲያብራሩ በመቀለ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂያዊ ጥናቶች መምህር የሆኑትን አቶ መሐሪ ዮሐንስንና የለንደን ነዋሪውን እና የመብቶች ተሟጋች እና ተንታኙን አቶ አብዱራህማን ሰይድን ጋብዘናል። አዳነች ፍሳዬ ነች ያነጋገራቸው። የታየው ለውጥ ስር ነቀል ሳይሆን ለይስሙላ የተደረገ እንደሚመስላቸው የሚናገሩት አቶ አብዱራህማን ሰይድ ይጀምራሉ።
ወታደራዊ ለውጥ ነው የተገኘው። ምክንያቱም ኦመር አልበሺር በ1989 እንደ አውሮፓ አቆጣጠር በወታደራዊ መፈንቅለ መንግስት ነበር የመጣው። የወታደሩ ኃላፊ ሆኖ ነው የቆየው እስካሁን ለሰላሳ ዓመታት ማለት ነው። በዛው ላይ ኦመር አልበሺር እና የአሁኑ አዲሱ የወታደራዊ አስተዳደር አንድ ፓርቲና አንድ መንግስት ነበር የነበሩት። የተቀየረው ሰውየው ብቻ ነው፣ ስርዓቱ ግን እንዳለ ነው። በዛው ላይ ኦመር አልበሺር እንዲወርድ የተጠየቀው በህዝቡ ወደ ሲቪሊያን አስተዳደር እንዲቀያየር ነበር። በአሁኑ ጊዜ ግን አትሊስት ለሚመጣው ሁለት ዓመታት በጊዜያዊ ወታደራዊ ካውንስል ነው ሊተዳደር የተባለው። ስር ነቀል ለውጥ አይደለም።
አቶ መሐሪ ዮሐንስ ደግሞ ካለፈው ታህሳስ ወር አንስቶ በዳቦ ዋጋ መናር ምክንያት የተጀመረው ተቃውሞ ስለደረሰበት ደረጃ ያብራራሉ።
ከዲሰምበር ጀምሮ የሱዳን ህዝብ የዳቦ ዋጋ ጭማሪ የተነሳ ከዛም ቀጥሎ የስርዓት ለውጥ እንዲኖር ሰላማዊ አመፅ ነበረ። ስንከታተለው እንደነበረ ተቃዋሚዎች ወይ ሰልፈኞች የሱዳን ሚሊታሪ ሄድኳርተር ተሰብስበው ወይ ደግሞ እሱን ለመቆጣጠር መኮራቸው እና ወታደሮቹም ደግሞ ሴኩሪቲ ሰርቪሱ የሚደርሰውን ጥቃት ሲከላከሉላቸው የታየ ነገር አለ። ዞሮ ዞሮ ለእኔ ኩዴታ ተካሄድ ለማለት ይከብደኛል።
አቶ መሐሪ ዮሐንስ አያይዘውም ለሰላሳ ዓመታት ያህል በስልጣን ላይ የቆየው የዑመር አልበሽር መንግስትም ወታደራዊ አገዛዝ ሊባል የሚችል በመሆኑ አሁን የተደረገው ለውጥ ዑመር አልበሽርን በሚገኙበት ስምምነት የተፈጸመ እንደሚመስላቸው ጠቁመዋል።
ለሰላሳ ዓመታት ፕሬዚደንት አልበሽር በስልጣን ላይ የቆይበት ስርዓትም ያው ወታደራዊ መንግስት ብለህ ልትወስደው የሚችል ነው። በእርግጥ መጀመሪያ እስላሚክ ፍሮንት ከዛም ቀጥሎ የናሽናል ኮንግረስ ፓርቲ የሚባል ድርጅት ተቋቁሞ ነበር ሲመራ የነበረው። አሁን ደግሞ ፕሬዚደንት አልበሽር መሩት ከነበረው ስርዓት የተለየ ስርዓት ለመፍጠር የተነሱ ናቸው ብያለሁ ውስጣቸው። በእርግጥም ፕሬዚደንት አልበሽር ለሰላሳ ዓመታት በስልጣን ሲቆዩ አሁን ያሉት ሰዎች ቁልፍ ሚና ይዘው የቀጠሉ ሰዎች ናቸው። ስለዚህ የህዝቡ ጥያቄ መሰረት ተደርጎ የሚነሱ አመጾች ሀገሪቷን ወደ ከፋ የእርስ በርስ ጦርነትና የደም መፋሰስ እንዳይቆስባት በተለይ በከፍተኛ የወታደራዊና የሴክሬት ሰርቪስ ወይ የደህንነት መስሪያ ቤት ኃላፊዎች ስምምነት አልበሽርም ጭምር የተስማሙበት የስልጣን መለዋወጥ የሰዎች መለዋወጡ እንጂ እኔ መሰረታዊ ለውጥ የመጣ ኩዴታ ተደረገ ለማለት በጣም ከባድ ይሆናል።
ህዝባዊ አመጹን የመራው ማን ነው በሚለው ነጥብ ላይም የተለያየ አመለካከት እንዳለ አቶ ማሃሪ ገልጸዋል።
ሰላማዊ ሰልፉን ማን እንደመራው በተመለከተ የህዝብ አመጹን የባለሙያዎች ማህበር የሚባለው እኔን መራሁት ይላል። ተቃዋሚዎች ደግሞ እኛንም የመራ ነው የሚልም አለ። ዞሮ ዞሮ ግን ማንም ይምራው ማንም አመጹ ያንቀሳቀሱ ወይ ደግሞ ከፊቱ ነው ሲመሩት የነበሩ ወጣቶችን ጭምር ይሁን ወይ ደግሞ ተቃዋሚ ፓርቲዎቹ ወይ ሲቪል ማህበራቱ የጠበቁት ለውጥ መጣ ሊባል አይችልም። ከነሱ ኤክስፔክቴሽን እና ከነሱ ጥብጥርን ውጭ ወታደራዊ ኃይሉ ያው በስልጣን ለመቆየት የሚያስችለውን የስልጣን ድልድል አድርገዋል ማለት እንችላለን። በሱዳን ታሪክ ለረጅም ጊዜ ሲካሄድ የነበሩት የወታደራዊ መፈንቅለ መንግስታትን የሚመሳሰል ነገር ሆኖ አላገኘሁትም።
ወታደራዊ ኃይል በመፈንቅለ መንግስት ስልጣን ሲይዝ በአሁኑ ወቅት ብዙም ተቀባይነት እንደሌለው የሚታወቅ ነው። የአፍሪካ ህብረት የረጅም ጊዜ ፕሬዝዳንቱን በወታደራዊ ኃይል ማውረዱ ተገቢ እንዳልሆነ ባለፈው ሐሙስ ገልጾ ሰላምና መታገስ እንዲኖር ጥሪ ማድረጉን ኤኤፍፒ የፈረንሳይ የዜና አገልግሎት ዘግቧል። አቶ አብዱራህማን ሰይድ ታዲያ ሱዳን በአሁኑ ወቅት አደገኛ ደረጃ ላይ ትገኛለች ይላሉ።
በአሁኑ ጊዜ ሱዳን አደገኛ ስቴጅ ላይ ነው ደርሰው ያሉት። በአንድ በኩል የጎረቤት ሀገሮች በተለይ ወደ ሰሜን ግብጽና ወደ ምስራቅ ኤርትራና ሌላ አካባቢዎች ያሉት ዲክታቶሮች ሱዳን ውስጥ ምናልባት በህዝብ አመፅ የተቀየረ ዲሞክራሲ ያስመጣ ኃይል ሊያዩ አይፈልጉም እና አማራጩ ምን ሊሆን ይችላል? ምክንያቱም ለምሳሌ ድሮ ሙሐሪ ሲለው እንደነበር የናሽናል ኮንግረስ የሚል ፓርቲ ያላቸው አልበሺር እና በካውንስሉ ስቴትመንት ላይ ባወጡት ዜና ያ ፓርቲ ዲዞልቭ አላረጉትም እንዳለ ነው ያለው። እና አልበሺርን ብቻ የሆነ ቦታ ላይ ደብቀው ሌላው ግን እንዳለ ሊሆን ነው ማለት ነው። እንደዛ ከሆነ ህዝቡ አይቀበለውም። ህዝቡ ካልተቀበለው ደግሞ ምን ሊሆን ነው? ሱዳን ውስጥ ታጣቂዎች አሉ በሪጅን ውስጥ ለምሳሌ በዳርፎር፣ በኑቢያን ኤሪያ፣ በደማዚን ኤሪያ አሉ ታጣቂ ኃይሎች። እነዚህ ምናልባት ፓወር ቫኪዩሙን ካርቱም ላይ የሚታየው ፓወር ቫኪዩም እሱንን ተጠቅመው ምናልባት ኤሪያቸውን የኮንትሮል የማድረግ ቴምፕቴሽንስ ሊኖራቸው ይችላል።
ገዢው የአልበሽር መንግስት ፓርቲም ቢሆን ሚሊሻዎችና ጠንካራ ወታደራዊ መሰረት አለው ይላሉ አቶ አብዱራህማን ሰይድ።
ኮንግረስ ፓርቲው ራሱ ገዢው ፓርቲ የአልበሺር ፓርቲ የራሱ የሆኑ ሚሊሻና በዛው ላይም በሰራዊቱ ውስጥ ጠንካራ የሆነ ፕሬዘንስ አላቸው፣ ህላዊ አላቸው። ባለፉት 30 ዓመታት ለምሳሌ የእነሱ ሰውን ብቻ ነበር ቅድሚያ እየሰጡ ወደ ስልጣን ሲያመጡ የነበረው በየአካባቢው ማለት ነው፣ በሰራዊቱ፣ በጸጥታ ኃይሎቹ፣ በሲቪል ሰርቪሱም፣ በሁሉም አካባቢ እና እነዚህ ሁሉ ኢንትረስት አላቸው ከአልበሺር ጋር የተያያዘ። እነሱን ሊያስወግድ የሚችል ኃይል በአሁኑ ጊዜ ያለ አይመስለኝም። እና በዚህ አካባቢ እንግዲህ የሚያስፈራው ምንድን ነው? የእርስ በርስ ጦርነት እንዳይከፈት፣ እንደዛ ከተከፈት ሱዳን አለቀለት ማለት ነው። የአሁኑ ሱዳን ለምሳሌ ምናልባት ወደ ሌላ 3-4 የምትከፋፈልበት ሁኔታ ሊገኝ ይችላል። እንደ ሊቢያም የምትሆንበት ሁኔታም ሊፈጠር ይችላል። የግብጽ ሚና እዚህ ላይ ምን ሊሆን ይችላል? ይሄም ቆይቶ ሊታይ የሚችል ነው። ምክንያቱም ባለፈው የነበረው የአልበሺር ስርዓት ይሁን በጠቅላላ የሱዳን አቋም ከግብጽ ጋር ብዙ ጥሩ ግንኙነት አልነበራቸውም። በተለይ በአባይ የተነሳ ትንሽ ቅሬታዎች ነበሩ በግብጾች አካባቢ እና በአሁኑ መንግስት ሙሉ በሙሉ የግብጽ ደጋፊ ከሆነ እንግዲህ ምን አይነት ለውጥ ሊታይ ነው? ሪጅኑ ላይ ኢትዮጵያ ላይ ምን አይነት ኢንፍሉዌንስ ይኖረዋል? መታየት የሚኖርበት ጉዳይ ሊሆን ነው።
አድማጮች፣ በሱዳን የተካሄደው መፈንቅለ መንግስት አቶ አብዱራህማን ጀመር ባደረጉት መሰረት በጎረቤት ሀገሮች ላይ ስለሚኖሩ ተጽዕኖ የሚገልጸው ሁለተኛ ክፍል ውይይት በመጪው ሰኞ ይቀርባልና ተከታተሉን።
አድማጮች፣ አዳነችና እንግዶቿን አመስግነን ወደ ቀጣዩና የመጨረሻው ቅንብር እንለፍ። ውይይት የቀድሞ የኢትዮጵያ የውጭ ጉዳይ ምክትል ሚኒስትርና ዛሬ በአፍሪቃና መካከለኛው ምስራቅ የጸጥታና ስትራቴጂ ጉዳዮች ላይ ምርምር የሚያካሄድ አፍሪቃዊ ተቋም መስራችና መሪ ሻለቃ ዳዊት ወልደ ጊዮርጊስና በዓለም ባንክ የሥራ ኃላፊ ሆነው ያገለገሉት ዶክተር ዮናስ ብሩ ናቸው ተወያዮቹ። ዶክተር ዮናስ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ በሚል ርዕስ ሰሞኑን አንድ ጽሑፍ አውጥተዋል። ሻለቃ ዳዊት ደግሞ ኢትዮጵያ ጠርዝ ላይ ያለች ሀገር የሚል ጽሑፍ አውጥተዋል። የውይይቱ መነሻም እነዚሁ ጽሑፎች ናቸው። ያወያያቸው አሉላ ከበደ ነው። ከትላንት በስቲያ በቀረበው የመጀመሪያ ክፍል ሻለቃ ዳዊት የሰጡትን አስተያየት በማስታወስ ተከታዩ ክፍል ይቀጥላል።
ፌይልድ ስቴት ማለት ወደቀች ማለት አንድ የተወሰኑ ነገሮችን የሚያሟላ ነው። ፎርት እያንዳንዱ ክልል የታጠቀውን ኃይል መቆጣጠር አልተቻለም፣ ወይም ደግሞ የስራ ክፍፍሎችም በደንብ አልታየም። በክልል ውስጥ ያለው ልዩ ጦርና የፌዴራል ጦሩ ልዩነት የላቸውም። ስለዚህ በክልል ውስጥ ያለው ጦር የፈለገውን ነገር ማድረግ ይችላል። ቢፈልግ ከጎረቤት ክልል ጋር መዋጋት ይችላል። ቢፈልግ አገር ውስጥ ያለውን የፈለገውን መሳሪያ ተጠቅሞ ሰውን መጨረስ ይችላል። ምንም ገደብ የለውም ለስልጣኑ። ይሄ አንዱ ነው። ሌላው የፖለቲካ ምህዳር ነው። የፖለቲካ ምህዳር ይሰፋል ተብሎ ነበረ። ዛሬ የፖለቲካ ምህዳሩ ጠቧል። ማ የት ሄዶ ስለ ፖለቲካ መነጋገር የሚቻለው? የትኛው ፓርቲ ነው እንደ ልብ ኦሮሚያ ሄዶ መናገር የሚችለው? የትኛው ፓርቲ ነው ወደ ደቡብ መነቃነቅ የሚችለው? አማራ ሀገር እንኳን ለመሄድ በቅርቡ ብዙ ችግር እንዳጋጠመ ናቸው እናውቃለን። የፖለቲካ ምህዳሩ የለም፣ ጠቧል። ከዛ ደግሞ የሀገሩን ውስጥ ያለውን ሀብት ንቅናቄ የትራንስፖርትም ሆነ የምጣኔ ሀብት ንቅናቄዎች ለመቆጣጠር ችግር አለ። ሲፈልጉ በአፋር በኩል ቤንዚን እንዳይመጣ ይዘጉታል። ማዕከላዊ መንግስት ሳይመከር ቤንዚን ከከተማ ውስጥ አይገባም። ኢምፖርት እቃዎች ወደ ከተማ ውስጥ አይገቡም። በሚፈልጉበት ጊዜ ክሪሚናል ጋንግ ተነስተው መንገዱን ይዘጉታል። ቀረጥ ያስከፍላሉ። ሀረር በኋላ ቀረጥ ያስከፍላሉ። በየቦታው የሚፈልጉትን ስራ እየፈጸሙ ናቸው። የሚፈልጉትን እንቅስቃሴ እያደረጉ እያፈናል ተፈናቀሉ። ያው ደግሞ ማሲቭ የሆነ ዲስፕሌስመንት አለ። 4 ሚሊዮን የተፈናቀለ ህዝብ አለ። ከዛ ፐብሊክ ሰርቪስን መስጠት አልተቻለም። የጤና፣ የትምህርት፣ የውሃ፣ የኤሌክትሪክ ይሄንን መስጠት አልተቻለም። ኮራፕሽን እንዳለ ነው፣ አልተነቃነቀም። የመንግስት ኢኮኖሚ እየወደቀ ነው። ያለው የፎረን ኤክስቼንጅ ሪዘርቭ የመጨረሻው ለመድኃኒትና ለቤንዚን ማስመጫ ካልሆነ በስተቀር ምንም ገንዘብ የለንም ብሎ ተናግሯል የባንክ ገዢው። ይሄን ሁሉ ደምሬ ነው ፌይልድ ስቴት ችግር አለ ኢትዮጵያ ውስጥ ያልኩት ነው፣ የወደቀችውን ሀገር ማለት ነው።
ዶክተር ዮናስ የተከታዩን እድር ለእርሶ ልስጥ። በሻለቃ ዳዊት ሀሳቦች ላይ ተስፋ ለመቁረጥዎን ለውጡም ማስተካከያ ማስፈለጉን ገልጸው ግን ያሉት ሁኔታዎች ሻለቃ ዳዊት እንዳቀረቡት ያን ያህል አስጊ ወይም የከፋ ተስፋ አስቆራጭ ሁኔታ መስሎ አልተሳሉም በጽሁፎ።
በመጀመሪያ ደረጃ ማለት የምፈልገው በለውጡ ተስፋ አልቆረጥኩም ብቻ ሳይሆን የኔ አቋም ከዛም ከፍ ያለ ነው። ለውጡ በአሁኑ ጊዜ የፕራይም ሚኒስተሩ የለውጡ አያያዝ በመሰረታዊ ደረጃ ትክክል ነው ብዬ ነው የማምነው። ሆኖም ግን የአስተዳደሩ ወይንም የማኔጅመንት ብዙ ስህተቶች ተሰርተው ነበረ። እነሱ ላይ ነው ያተኮርኩት ጽሁፌንም እንዳየኸው። ለዛም አስፈላጊ እርማቶች መደረግ አለባቸው የሚል ነው አንደኛው። ሁለተኛው እስካሁን ድረስ የፐብሊክ ሪሌሽን መንግስት ከህዝብ ጋር ያለው ግንኙነት አልተመሰረተለትም ነበር። እንግዲህ አሁን ኢትዮጵያ ውስጥ ያለው ኢፒአርዴፍ ነው፣ ኢህአዴግ ነው ኢትዮጵያ ውስጥ አንድ ያለ ፓርቲ። እዛ ፓርቲ ውስጥ ያሉት ባላቸው ፕላትፎርም ባላቸው መድረክ ያለውን ለውጥ እንዲሰምር ሊያደርጉትም ይችላሉ፣ ሊጎትቱትም ይችላሉ። ጠቅላይ ሚኒስትር አብይን በብዛት የደገፋቸው ከዛ ሲስተም ውጭ ያለ ኢትዮጵያዊ ነው። ዳያስፖራም ላይ ያለው ኢትዮጵያም ውስጥ ያለው ተገልብጦ የወጣው ኢትዮጵያዊነት የኢትዮጵያ ናሽናሊዝምን ያቀፈው ነው። በዚህ በዘር ፖለቲካ የተመረረው ነበረ እሳቸውን ያቀፈው። ትልቁ ስህተት የተሰራው ለዚህ ኢትዮጵያዊ ነኝ ብሎ ለነበረው ፕላትፎርም መፍጠር አልተቻለም። ያ ማለት ኦዲፒን ወይንም የእሳቸውን ፓርቲ ተዉ ማለት አይደለም። በአሁኑ ጊዜ የእሳቸውን ፓርቲ መቶ አይችሉም። ምክንያቱም አንድ ፕላትፎርም ላይ ሆነህ ነው ለውጡን መምራት የምትችለው። ግን ትልቁ የእሳቸው አሴት የነበረው ለዛ ህዝብ መድረክ አልተከፈተለትም ነበር። መድረክ ስላልተከፈተለት ደግሞ ያለውን ለውጥ ሊያበረክትለት የሚችልበት መንገድ ጠባብ ነበረ። ያ ነው ተደምሬያለሁ ብሎ የነበረው ተቀንሻለሁ ባለት ያስገባው ከሚል ነው እንጂ በመሰረታዊ ደረጃ ጠቅላይ ሚኒስትሩ እስካሁን የሚሰሯቸው ነገሮች የተሳሳቱ ናቸው ብዬ አላም። ሁለተኛ የእኔ እንግዲህ አመለካከት የሻለቃ ዳዊት አቀራረብ ላይ አንደኛ ይሄንን ችግር የፈጠረው መሰረታዊ ችግሮችን ሙሉ ለሙሉ የተቀበሏቸው አልመሰለኝም። ከኒህ ፕራይም ሚኒስትር ወይንም አሁን ያለው መንግስት ከዛ ነው የተጀመረው የሚለውን የተቀበሉት አልመሰለኝም ሙሉ ለሙሉ። በሁለተኛ ደረጃ ግን ያቀረቧቸው ብዙ ነገሮች ከተለያዩ ቦታ ላይ የተነሱ ናቸው፣ ኤፒሶዲክ ናቸው። ኤፒሶዲክ እንግዲህ ምንድን ነው?
በአንድ ወቅት በአንድ ቦታ የሚከሰተው አይነት ናቸው እያሉን ነው
ነገሮች። እሱን ነው የማወራው። እኛ አንድን ለውጥ ማምጣት የምንችለው ሲስተሚክ የሆነ እሱ ላይ ፎከስ እስካደረግን ድረስ ነው። ኢትዮጵያ ካለችበት ሁኔታ ላይ ተነስቶ ለውጥ በሚደረግበት ጊዜ አሁን የምናያቸው ብዙ ነገሮች ይመጣሉ። በእርግጥም ሁሉ ነገር ስላልተሰራ መሆን ከሚገባው በላይ እየተፈጠረ ነው። ከዛ ውጪ እንደው አንድ ነጥብ ማለት እንፈልገው በሻለቃ ዳዊት ላይ ብዙዎቹ ያቀረቧቸው እኔ ዓለም ባንክስ ነበር መሰራው ከ71 ሀገር በላይ ሄጃለሁኝ ከ71 ሀገር በላይ ኢኮኖሚውን አይቻለሁኝ የሶሻል ሁኔታውን አይቻለሁኝ በብዛትም ባይሆን የተወሰኑ አፍሪካ ሀገሮች ጋራ ትናለኝ ግን በብዛት ኤዥያ እና ላቲን አሜሪካ ላይ ነበር ማደርገው ብዙዎቹ አሁን ለምሳሌ ፌይልድ ስቴት ነው በሚሉበት ብዙዎቹ የተጠቀሙባቸው ነገሮች ትክክል አይደሉም። በሳቸው መመዘኛ ከታየ ኢትዮጵያ ፌይልድ አትሆንም።
በሳቸው መመዘኛ ትክክል አይደሉም ያሏቸውን በጣም ዝርዝር ውስጥም ባይገባ አንድ ሁለት ብለው ያሳዩን እስኪ።
አዎ አሁን ለምሳሌ አንደኛው የተናገሯቸው ምን ይላል? ፌይልድ ስቴት ለመሆን ኢኮኖሚ የለም ወይንም ደግሞ የወደቀ ነው ዲስፋንክሽናል ኢኮኖሚ የሚል አቀራረብ አላቸው። አሁን ያሉት ጠቅላይ ሚኒስትር የመጡት በ2018 መጀመሪያ ላይ ነው። የአይኤምኤፍ የኢኮኖሚ እድገቶችን የሚያደርገው ከጁላይ እስከ ጁን ነው። እንግዲህ የመጀመሪያው የ2017 7.5% አድጓል ኢትዮጵያ ይላል። ከዛ ውስጥ የሳቸው ሚና ሜቢ 3-4 ወር ነው። ሊሞገስበትም ሊወቀሱበትም የሚችል አይደለም። የ2018ቱን ግን አይኤምኤፍ የሚለው ይሄም ግምት ነው 8.5% ኢትዮጵያ አድጓል ይላል። የማደግ አደል አለው ይላል እስከ ጁን 2019 ማለት ነው ከሁለት ወር በኋላ። ያንንም ደግሞ በአፍሪካ ውስጥ የመጨረሻው ከፍተኛውን እድገት ያሳየ አንደኛ ኢትዮጵያ ነው፣ ሁለተኛ ሩዋንዳ ነው፣ ሶስተኛ ሴኔጋል ነው ይላል። ያንን በምንልበት ጊዜ እንዴት አድርገን ነው ኢኮኖሚው የለም ወይንም ወድቋል የምንለው? ይሄ አንዱ ነው። ሁለተኛ ልጥቀስ የኢትዮጵያ ዴት ቱ ጂዲፒ ሬሾ ይላል
እዳ
9% ነው።
የኢትዮጵያ ብድር በነፍስ ወከፍ ሲለካ
ከኢኮኖሚው ጋር ሲመዛዘን ይላል። የዓለም ባንክን የሚሆን የዩናይትድ ኔሽን ወይንም የአይኤምኤፍንም ዳታዎች በምንመለከትበት ጊዜ ከኢትዮጵያ የባሰ ወደ 74 ሀገሮች አሉ ከኢትዮጵያ የእጥፍ እጥፍ ያላቸው። ለምሳሌ ጃፓን 230% ነው። አሜሪካ 109% ነው። እነ ህንድን የተመለከትክ እንደሆነ እነ ኬንያን የተመለከትክ እንደሆነ ኢትዮጵያ ካላት ዴት ቱ ጂዲፒ ወይንም እዳ ከጠቅላላ የኢኮኖሚው ጋር ሲመዛዘን 59% ከማንኛውም አገር እንትን አይደለም። እንዲሁም እኔ ብዙ ቦታ ላይ ጽፌያለሁ። የኢትዮጵያ መንግስት ያንን ነገር ከፍጹም ከቁጥር ውስጥ መክተት የለበትም። በተለይ ከቻይና ውጪ ከወርልድ ባንክ እና ከአይኤምኤፍ በትልቅ አውሮፕላን ጭነው ቢያበድሯችሁ ተቀበሉ። ምክንያቱም ሲያበድሯችሁን መክፈል እንደማትችሉ እያወቁ ነው የሚያበድሯችሁ አሁን ባለንበት ሁኔታ። ስለዚህ ወደኋላ ማለት የለብንም የሚል ሁሉ የጻፍኩት አለ። እና አሁን ይሄ እንደ ፌይልድ ስቴት ሆኖ ሲቀር ትክክል አይደለም። አይ ቲንክ ትንሽ በርከት ያለ ጊዜ ቢኖረን እያንዳንዱ ሻለቃ ዳዊት ያስቀመጧቸው ነገሮች ተመርጠው መጥፎ 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 የሚባሉ ነገሮች ተመርጠው ነው። እኔ 24 ሰዓት ብትሰጠኝ ኢትዮጵያን ሶማሌን አስመስዬ ልጽፍልህ ይችላለሁ። ኢትዮጵያን ስዊትዘርላንድን አስመስዬ ልጽፍልህ ይችላለሁ። ሴሌክቲቭ የሆነ የፋክት ፋይንዲንግ ካደረግን ማለት ነው።
አጠቃላይ ስዕሉን አይሰጥም። ከዚህ ውጭም የሆነ የትኛውንም መንገድ ልንከተል እንችላለን የሚል ይመስላል። ሻለቃ ዳዊት በቀጥታ ዶክተር ዮናስ ላሏቸው ጥያቄዎች መልስ በመስጠት ይጀምሩ።
እንደ ዶክተር ዮናስ እኔ ኢኮኖሚስት አይደለሁም፣ ነገር ግን ነገሩ ይገባኛል። ወርልድ ባንክና አይኤምኤፍ ሁሉ ጊዜ አበዳሪዎች ናቸው። አበዳሪዎች ስለሆኑ እነሱ ብድራቸው እንዲመለስ የሚፈልጉት እና ሁል ጊዜ አንድን ሀገር ኢኮኖሚ ሁኔታ የሚመዝኑት ራሳቸው ያንን ብድር እንዴት ይመለስልናል ከሚለው ሂሳብ ሰርተው ነው። በጠቅላላው ግን እኔ ከማንንም ፋንድ ፎር ፒስ የሚለው ይሄ የፍራጃይል ስቴት ኢንዴክስ የሚያወጣው እኔ መረጥኩት አይደለም፣ የተቋቋመ ነው። ዓለም በሞላ የሚጠቅሰው ነው። ከዛ ነው የወሰድኩት። አንዱም ሌላውም ደግሞ ከዚሁ አገር ውስጥ ከመጣ የገቨርነር የናገር ደሴ የተናገረው ነው። 10.5 ቢሊዮን ብር ዴፊሲት አለብን 5000% መሆኑ ነው። ይህንን ነው እንግዲህ የሚናገረው። ከዛ ውስጥ የኤክስፖርት እርናችን 1.64 ቢሊዮን ነው ይላል። ኢምፖርቱ ብቻ 10.5 ነው። ሌላውን ደግሞ ያለብንን እዳና የፎረን ኤክስቼንጁን ገቨርነሩ የተናገረ ነው። የለንም ለመድኃኒት መግዣ ብቻና ለነዳጅ ማስገቢያ ብቻ ነው ብሎ የተናገረው እሱ ነው። እኔ የፈጠርኩት አይደለም። አገሬ ብታምር ወዳለሁኝ፣ ግን መሬት ላይ ደግሞ ያለው ሁኔታ ስናይ ደግሞ ፋስተስት ግሮዊንግ ኢኮኖሚ ኢትዮጵያ ይባላል። ውሸት መሆኑን ማንም ያውቃል። እና እዛ አዲስ አበባ ውስጥ ሰርኩሌት የሚያደርገው ገንዘብ ዛሬ ይሄን ስንነጋገር ለመቶ ዓመት የነበረ የልማት ባንክ የልማት ባንካችን ኮላፕስ አደረገ። 46 ቢሊዮን ዶላር አበድሮ እና ሊመለስ አልቻለም። ያ ገንዘብ ለምንድን ነው ሊመለስ ያልቻል? ኮራፕትን ሆነ። አሁን ያ ባንክ ሊዘጋ ነው። ባንክራፕት ሆኗል፣ ኪሳራ ገብቷል። ስለዚህ ኢኮኖሚው በእርግጥ ወድቋል። የኑሮውን መጠን መለካት ይቻላል። ኢንፍሌሽኑን ማየት ይቻላል። ባላገር መሄድ ይቻላል። ያለውን ነገር ለማየት ኢትዮጵያውያን ኑሮ
ያ ሁሉ ያሳየናል ለማለት ነው።
አመሰግናለሁ ተዋዮቹን ለዝግጅቱ። ፈረንሳይ ዋና ከተማ ፓሪስ ላይ በሚገኘው ገናናው ኖትር ዳም ወይም ኪዳነ ምሕረት ካቴድራል ላይ የተነሳው ግዙፍ ቃጠሎ ከቁጥጥር ውጪ ሆኖ እየነደደ ይገኛል። ተለይቶ ይታይ የነበረው የካቴድራሉ ቅስት በቃጠሎው ምክንያት ወድቋል። ቃጠሎውን ምን እንዳስነሳው ባይታወቅም በካቴድራሉ ላይ እየተካሄደ ካለው የጥገና ሥራ ጋር ሳያያዝ እንደማይቀር ባለሥልጣናትን የጠቀሱ የፈረንሳይ መገናኛ ብዙሃን ዘግበዋል። የምሽቱ ዝግጅታችን ተጠናቀቀ። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ጤና ይስጥልኝ። ተናደሩ። Thank you.